የአሜሪካ ድምጽ ራዲዮ ጣቢያ ነው። ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ዝግጅታችን አሁን ጀመረ። ጤና ይስጥልን እንደምን አመሻችሁ አድማጮች። የቅዳሜ ጥቅምት 14 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። ቅንብሮቻችንን ከወዲሁ ላስተዋውቅ። የዩናይትድ ስቴትስ ፕሬዝደንታዊ እጩዎች ክርክር ዙሪያ ትውልደ ኢትዮጵያ አሜሪካውያን የሰጧቸው ግምገማና አስተያየቶች በዚህ ምሽት ይከተላሉ።
ይሄ ሰውዬ ዘረኛ ነው የሚለውን ታፔላ ለመለጠፍ ሰዎች በጣም የሚደንቀኝ ነገር ነው። በማስረጃ አንድም ሰው በዚህ አመት በህይወቱ ምክንያት ዶናልድ ትራምፕ በሰው ደረጃ አንድን ጥቁር አሜሪካዊ ስም ሰጥቶ እዚህ እንደሚሰደበው ሰደበኝ የሚል የሚያንቋሽሽ ጠባይ አለው ብሎ ማንም በማስረጃ እስካሁን አልቀረበም።
አቶ ተድላ አስፋው ይባላሉ። የፕሬዝደንት ዶናልድ ትራምፕ ደጋፊ ናቸው።
እኔ ዘረኛ አይደለሁም ይላሉ፣ ግን ስራቸው ተግባራቸው የዘረኝነት ነው። አፍሪካ ሀገሮች አንዳንድ ሀገሮች እዳሪ መውጫዎች ናቸው እነሱ ብለው ይሄ የዘረኛ አባባል ነው። ሰው ሰልፍ ወጥቶ ብላክ ላይቭስ ማተር ብሎ ሲታገል ስርዓቱን ነው የሚታገለው። እሳቸው ግን እነኚህ ስርዓቶች ረባሾች በጥባጮች እያሉ ይዘልፋሉ። የሚናገሩት አንድ ነገር፣ የሚሰሩት ሌላ ነገር።
አሁን የሰማችኋቸው ደግሞ ፕሮፌሰር ጌታቸው መታፈሪያ ይባላሉ። ሜሪላንድ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር ናቸው። ዝግጅቱ ከዜና በኋላ ይቀርባል። ሌላም መሰናዶ አለን። የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ በሚል ከሁለት ምሁራን ጋር የተካሄደው ውይይት ዛሬም ይቀጥላል።
እርግጥ ፕሬዚደንት ኢሳያስ ራሳቸው ዜጋዎቻቸው ከኢትዮጵያ ለሚወስዱት ትምህርት የተወሰነ ደረጃ ስጋት ሳይኖራቸው የሚቀር አይመስለኝም። ግን ኢትዮጵያ ደግሞ አሁን ባለችበት ሁኔታ የምታጓጓ ብቻ ሳትሆን የምታስፈራራ ሀገር ሆናለች።
የታሪክ ፕሮፌሰር ኤሜሪተስ ሹመት ሲሻኝ ናቸው ድምጻቸውን የሰማ ነው።
አቶ እንዳ ወልደ ማርያም በአንድ ወቅት የኢትዮጵያና የኤርትራ የወደፊት ዕድል ይወሰን ተብሎ ምክት በሚደረግበት ጊዜ ኢትዮጵያ ኤርትራን ካጣች በጣም ትጎዳለች፣ ኤርትራ ኢትዮጵያን ካጣች ትሞታለች ነበር ያሉት። ይሄ ሁኔታ ይዘግ እንጂ በስልጣን የሚመጣውን ኃይል ሁሉ መጨረሻ ጫና ማሳደሩና ማስገደዱ አይቀርም።
አሁን የሰማችኋቸው ደግሞ የታሪክ ፕሮፌሰር ኤሜሪተስ ተከስተ ነጋሽ ናቸው። ካለፈው ሳምንት የቀጠለውን ውይይት ለምሽቱ ይዘንላችኋል። አብራችሁ እንድታመሹ እንጋብዛለን። ፕሮግራሙን የሚመራልን ንጉሱ ታምሬ ነው። የዓለም ዜና ይቀድማል። መልካም ምሽት።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ሳየ ነኝ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሱዳንና እስራኤል ግንኙነታቸውን ማደሳቸውን ትላንት ባስታወቁበት ወቅት የታላቁ ህዳሴ ግድብ ጉዳይን አንስተው ነበር። ከእስራኤልና ከሱዳን ጠቅላይ ሚኒስትሮች በስልክ ሲነጋገሩ ነው የህዳሴ ግድብ ጉዳይ የተነሳው። ትራምፕ በስልኩ ንግግራቸው ወቅት የታላቁን የህዳሴ ግድብን አስመልክቶ ስለሚደረገው ድርድርም ከሱዳን ጠቅላይ ሚኒስትር ጋር ነበር ያነሱት። ኢትዮጵያ ከድርድሩ በመውጣቷ ግብጽ ደስተኛ አይደለችም፣ ስለሆነም ግብጽ ግድቡን ታፈነዳዋለች ብለዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት በጉዳዩ ላይ ያወጣው መግለጫ መለስካቸው አማ ያሰማናል።
ትራምፕ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሀገራቸው በእስራኤልና በሱዳን መካከል የነበረው ግንኙነት ወደ መደበኛ ግንኙነት መመለሱ ሲያበስሩ ግብጽ በታላቁ ህዳሴ ግድብ ላይ የምትሰነዝረውን ጥቃት ከጠቆሙ በኋላ የጠቅላይ ሚኒስትር ጽህፈት ቤት መግለጫ አውጥቷል። ታላቁ የህዳሴ ግድብ ኢትዮጵያ በወሰን ተሻጋሪ ወንዞቿ ሁሉ ፍትሐዊና ምክንያታዊ አጠቃቀም እንደምትከተል በርዕሱ ያመለከተው ይህ መግለጫ ኢትዮጵያውያን ለልማት ያላቸው ምኞትና ቁርጠኝነት በማያጠራጥር መልኩ የተመሰከረው ለግድቡ በአንድነት በሰጡት ድጋፍና አስተዋጽኦ ነው ይላል። አክሎም ግድቡ አንድ ሀገርና ኩሩ ህዝቧ የቀርመው ኑሮን ማማረሩን ወደ ኋላ ትቶ የማይቻል ይመስል የነበረውን ለመጨበጥ የሚታገልበት የለውጥ ምልክት ነው ብሎታል። በዚህም ረገድ ባለፈው ክረምት የመጀመሪያውን ምዕራፍ የግድቡ ሙሌት አንድ ምርታ መሆኑን መግለጫው አመልክቷል። ከግንባታው በተጓዳኝ ኢትዮጵያ በተፋሰሱ ውስጥ ከሚገኙት ሀገራት ጋር ለፍትሃዊ ተጠቃሚነትና ለትብብር ያላትን ፍላጎትም በማያወላውል መንገድ እንዳሳየችም መግለጫው ያመለክታል። በአፍሪካ ህብረት አማካይነት በታችኛው ተፋሰስ ከሚገኙ ሀገራት ጋር እያካሄደች የምትገኘውን ድርድርም እንደ አንድ ምስክር መግለጫው አመልክቷል። ይሁንና አንዳንድ ኃይሎች ዛሬም ቢሆን ኢትዮጵያ ኢፍትሃዊ ለሆነ ስምምነት እንድትንበረከክ ለማድረግ እንደሚያስፈራሩ መግለጫው ያመለክታል። ፕሬዚዳንት ዶናልድ ትራምፕ ትናንት ባደረጉት ንግግር ኢትዮጵያ በአባይ ወይም ናይል ላይ ይገነባች የምትገኘውን የኃይል ማመንጫ ግድብ ግብጽ እንደምትደመስሰው ጠቁመው በጣም አደገኛ ሁኔታ ነው፣ ምክንያቱም ግብጽ በዚያ መንገድ ልትኖር አትችልም ሲሉ ለጋዜጠኞች ተናግረዋል። አክለውም ግድቡን ግብጾች ያጋዩታል፣ ይደረምሱታል፣ ይህን ቀደም ሲል ተናግሬዋለሁ፣ ዛሬም እናገረዋለሁ ብለዋል ትራምፕ። ከኢትዮጵያው ጠቅላይ ሚኒስትር ጽህፈት ቤት የወጣው መግለጫ በበኩሉ ኢትዮጵያ እንደ አንድ በመልማት ላይ እንዳለች አገር በድህነት እየተፈተነች ትገኛለች። ይሁንና በታሪክ የበለጸገች ሉዓላዊነቷን የማያስደፍሩ አርበኛ ዜጎች አገር ናት፣ ለመበልጸግም ያላትን ፍላጎት በተብራራ ሁኔታ ያቀደች ናት ብለዋል። ጠቅላይ ሚኒስትር አብይ አህመድ በይፋዊ የፌስቡክ ገጻቸው ዜጎች ሁሉ ለሀገራቸው በአንድነት እንዲቆሙ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በኢትዮጵያ የአሜሪካ አምባሳደር ማይክ ሬይነርን በጽህፈት ቤታቸው አሰርተው ማብራሪያ እንደጠየቁ ታውቋል። አቶ ገዱ አምባሳደሩን ያሰሯቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ የህዳሴ ግድብን አስመልክተው በሰጡት አወዛጋቢ አስተያየት ዙሪያ ማብራሪያ እንዲሰጡ ነው። ትራምፕ አወዛጋቢውን አስተያየት የሰጡት ከሱዳንና ከእስራኤል ጠቅላይ ሚኒስትሮች ጋር የቴሌፎን ውይይት ባደረጉበት ወቅት ነው። አቶ ገዱ በዚህ ወቅት እንደተናገሩት ፕሬዚደንት ትራምፕ በግድቡና በሶስትዮሽ ድርድር ዙሪያ የሰጡት አስተያየት የተሳሳተ ነው። ፕሬዚዳንቱ ግድቡ የናይል ወንዝን የውሃ ፍሰት ያቆማል ብለዋል። ይህ ትክክል አይደለም ብለዋል አቶ ገዱ። በኢትዮጵያና በግብጽ መካከል ጦርነት ማወጅ በስልጣን ላይ ካለ አንድ የአሜሪካ ፕሬዚደንት የሚጠበቅ አይደለም። በኢትዮጵያና በአሜሪካ መካከል የቆየውን ወዳጅነትና ስትራቴጂያዊ አጋርነትም አይመጥንም ብለዋል አቶ ገዱ። የመንግስታት ግንኙነትን በሚገዛው ዓለም አቀፍ ሕግም ተቀባይነት የለውም ብለዋል። ኢትዮጵያ በሉዓላዊነቷ ላይ ለሚቃጡ ጥቃቶች ተንበርክካ አታውቅም፣ ወደፊትም አትንበረከክም ብለዋል አቶ ገዱ። ከዚህ በተረፈ ሀገሪቱ ከሱዳንና ከግብጽ ጋር ስታደርግ የቆየችውን የሶስትዮሽ ድርድር ለመቀጠል ዝግጁ ናት ብለዋል የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው። የዩናይትድ ስቴትስ የእስራኤልና የሱዳን መንግስታት ሱዳንና እስራኤል ግንኙነታቸውን ወደ መደበኛ ለመመለስ መስማማታቸው ይፋ እንደሆነ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ መግለጫ አውጥቷል። ዋናው ጸሐፊ አንቶኒዮ ጉተሬሽ ስምምነቱ ትብብርን፣ የኢኮኖሚና የንግድ ስምምነትን ያዳብራል፣ በአፍሪካ ቀንድና በመካከለኛው ምስራቅ ቀጠናዎች ሰላምና ኢኮኖሚ ብልጽግና የሚያመጡ አዲስ እድሎች ይከፍታል የሚል ተስፋ እንዳላቸው ዋናው ጸሐፊ መግለጻቸውን መግለጫው ጠቁሟል። የተባበሩት መንግስታት ድርጅት በሱዳን የኢኮኖሚ ማገገም እንዲኖር፣ ለመላ ህዝቧ መረጋጋትና ብልጽግና እንዲኖር በምታደርገው ጥረት መርዳትን ይቀጥላል ሲል መግለጫው አስገንዝቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ወደ ሌላ የኢትዮጵያ ዜና ስናመራ በነቀምቴ ከተማ የኦሮሚያ ልዩ ኃይል አባላት ትላንት አራት ወጣቶችን ገደሉ ሲሉ የሟች ወላጆች ተናገሩ። በነቀምቴ ከተማ የኦሮሚያ ልዩ ኃይል አዛዥ ኮማንደር ግርማ አብዲሳ አራት የአባ ቶርቤ አባላት ላይ እርምጃ ወስደናል ብለዋል። ግለሰቦቹ በነቀምቴ ከተማ ለጠፋው የ37 ሰዎች ህይወት ተጠያቂ ናቸው ሲሉም አክለዋል። ናኮር መልካ ዝርዝር ዘገባውን ያሰማናል።
ትናንት ከረፋዱ 5:30 ገደማ ነው አራት ወጣቶች በአንድ ላይ ያሉ እንደተገደሉ አቶ ዘላለም ተመስገን የገለጹት። የ20 ዓመት ልጃቸው ኢሳቅ የሥራ ቦታቸው አዲስ አበባ በመሆኑ እርሳቸው ጋር ቆይተው ባለፈው ሳምንት ወደ ነቀምቴ መመለሱንና ግድያው በሚፈጸምበት ወቅት ከጓደኞቹ ጋር እየተጫወቱ ነበር ብለዋል። እነዚህ ልጆች የዩኒቨርሲቲ ተማሪዎች ናቸው። ኢሳቅ የወለጋ ዩኒቨርሲቲ የሶስተኛ አመት ኤሌክትሪካል ኢንጂነሪንግ ተማሪ ነበር። እኔ ጋር አዲስ አበባ መጥቶ ነበር። የከፍተኛ ትምህርት ተቋማት የዩኒቨርሲቲ ተማሪዎችን እየጠሩ በመሆኑ ወደ ነቀምቴ ሄደው ባለፈው ሳምንት ነበር ከጓደኞቹ ጋር ሆኖ አባቶርቤ ናቸው ብለው ገደሏቸው ብለዋል። የልዩ ኃይል አባላቱ በፖሊስ መኪና መጥተው ወጣቶቹ በነበሩበት ግቢ ውስጥ ተኩስ ሲከፍቱባቸው አይቻለው ያለው የአይንማኝ አብዲት የወጣቶቹ አስከሬን ዛሬ ከሰዓት በኋላ በቤተሰብ እንደተቀበረ ገልጿል። የነቀምቴ ልዩ ኃይል አዛዥ ኮማንደር ግርማ አብዲሳ እርምጃ የተወሰደባቸው አራት ግለሰቦች የአባቶርቤ አባላት ናቸው ብለዋል። በነቀምቴ ከዚህ ቀደም ለተገደሉት 37 ሰዎችም ተጠያቂ ናቸው ብለዋል። የነቀምቴ ከተማ ህብረተሰብ ያውቃል። በየሳምንቱ የሞት እቅድ አውጥተው ብዙ ሰው ገለው የነቀምቴ ህብረተሰብን ቀብሯል። እነዚህም የአባቶርቤ አባላት በህብረተሰቡ ርብርብ ደርሰንባቸው ትናንት ማለትም ጥቅምት 13 2013 ዓ.ም ተመረተ ከረፋዱ 5 ሰዓት ተኩል እስከ 6 ሰዓት ባደረግነው የተቀናጀ ኦፕሬሽን ግለሰቦቹ ላይ እርምጃ ወስደናል። እርምጃ የተወሰደባቸው ሰው ለመግደል በማህበራዊ ድረገጽ እየዛቱ ባለበት ሁኔታ ነው። በነቀምቴ ከተማ በሸኒና አባቶርቤ ቅንጅት እስከ ትናንት ድረስ ቢያንስ 37 ሰዎች ተገለዋል ብለዋል። በነበሩበት ቤት ውስጥም 2 ቦምብ፣ 3 ሽጉጦች፣ ድምጽ አልባ የጦር መሳሪያዎችና የቀድሞ የሀገር መከላከያ ሰራዊት አልባሳት እንደተገኙ ገልጸዋል። ከመግደል ይልቅ ለምን እጅ እንዲሰጡ በማድረግ ህግ ፊት እንዲቀርቡ እንዳልተደረገ ሲገልጹም ግለሰቦቹ ከመንግስት ጸጥታ ኃይል ጋር እየተታኮሱ ነበር ሲሉ ተናግረዋል። በነቀምቴ ከተማ ባለፉት 2 ዓመታት አባቶርቤ በተባለው ቡድን የበርካታ ግለሰቦች ህይወት መጥፋቱን መንግስት ሲገልጽ ቆይቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በመጨረሻም የናይጄሪያ ፕሬዝዳንት መሐመዱ ቡሃሪ በሀገሪቱ ለሳምንታት ያህል ሲካሄድ በቆየው ተቃውሞ ብዙ ህይወት እንደጠፋ ትናንት አምነው ተቀብለዋል። ነገር ግን ፖሊሶች የሚፈጽሙትን የጭካኔ ተግባር በሰላማዊ መንገድ ሲቃወሙ የነበሩትን ሰልፈኞች መግደላቸውን አላወገዙም። ቡሃሪ ይህን ያሉት በሀገሪቱ ያለውን ችግር ለመፍታት ስለሚቻልበት መንገድ ከቀድሞ የሀገሪቱ ርዕሳነ ብሔር ጋር በተነጋገሩበት ወቅት ነው። በተፈጠረው ትርምስ ብዙ ህይወት ጠፍቷል። በርካታ የመንግስትና የግል ንብረቶችም ሙሉ በሙሉ ወድመዋል ወይም ተዘርፈዋል። ትርምሱ አሁንም አላቆመም። ያ ሁሉ ረብሻ እየተካሄደ ግን የጸጥታ አገልግሎቶች ብዙ ታግሰዋል ሲሉ ፕሬዝዳንት ቡሃሪ ተናግረዋል። አያይዘውም ፕሬዝዳንቱ ወንጀለኞች እንዲህ አይነቱን የዱርዬነት ተግባር ሲፈጽሙ መንግስት እጁን አጣጥፎ ጥፋቱ እንዲቀጥል አይፈቅድም ብለዋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
የዓለም ዜናዎቹን አደመጥን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ ማድመጥ ይቻላል። የተቃረበው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በሁለት ትውልደ ኢትዮጵያ አሜሪካውያን አይን ቀጣዩ ዝግጅታችን ነው። የአሜሪካ ሕዝብ ለመጪዎቹ 4 ዓመታት የሚመራውን ሊመርጥ እንግዲህ 10 ቀናት ቀሩ። ቀልቡን እስካሁን ያላሳረፈ ቢኖር እንዲወስን፣ የወሰነውም የሚያስለውጠው ሐሳብ ከተነሳ እንዲቀይር የመጨረሻውን እድል ያመቻቸ የእጩዎቹ የመጨረሻ ሰጣ ገባ ከትናንት በስቲያ ምሽት ላይ ተካሂዷል። ዋና ዋና ተብለው ክርክሩ በተደረገባቸውና እጩዎቹ ሪፐብሊካኑ ተቀማጩ ፕሬዝዳንት ዶናልድ ትራምፕና የቀድሞ ምክትል ፕሬዝዳንት ጆ ባይደን አቋማቸውን ባሳወቁባቸው 6 ግዙፍ ርዕሶች ላይ ለአንድ ሰዓት ተኩል ያህል የተሟሟቀ ሙግት አድርገዋል። ኮቪድ-19፣ ብሔራዊ ደህንነት፣ ኢሚግሬሽን፣ የዘር ጉዳይ በአሜሪካ፣ የአየር ንብረት ለውጥ አመራር ነበሩ ርዕሶቹ። ክርክሩን የተከታተሉት የፕሬዝዳንት ትራምፕ ደጋፊ የኒውዮርክ ነዋሪ የሆኑት አቶ ተድላ አስፋውና በሜሪላንድ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነቶች ፕሮፌሰር የሆኑት ዶክተር ጌታቸው መታፈሪያ በክርክሩ መድረክ አጠራረብና አመራር እንዲሁም በኮቪድ-19 አያያዝ ጉዳይ በተነሱ ሐሳቦች ላይ አስተያየትና ትችቶቻቸውን በትናንት ምሽት አቅርበናል። በቀሪዎቹ ጉዳዮች ላይ ያላቸውን አስተያየት ከዚህ ቀጥሎ ያካፍሉናል። ሰለሞን አባተ ነው ያነጋገራቸው።
ዩናይትድ ስቴትስ በሙሉ ዘመኗ አብራዋት ካሉ አነጋጋሪ ጉዳዮች አንዱ የዘር ጉዳይ ነውና በከተናንት በስተያውም ክርክር ላይ ከስድስቱ አበይት ርዕሶች አንዱ ከሆነው ከዚሁ ዘር በአሜሪካ አስተያየቶች ግምገማን እንነሳለን። በቅድሚያ የፕሬዝደንት ትራምፕ ደጋፊው የኒውዮርክ አቶ ተድላ አስፋው ከሁለቱም ምንጮች የታዘቡትን የራሳቸውን አቋም አክለው ይነግሩናል።
እኔ ዶናልድ ትራምፕ ባለው ንብረት ወታ ተቀጥሬ የተሰራው ሰው አይደለም። ነገር ግን ዶናልድ ትራምፕን በስራ ዓለም የሚያውቁት ሰው ከሰዎች ጋር የመገናኘት ችሎታ ያለው ሰው ነው። ለምሳሌ ሆቴል ቤት የሚያውቁት ሰዎች የነገሩኝ ልንገር፣ ዶናልድ ትራምፕ በተፈጥሮ ከግንበኛ ከሲሚንቶ ከሊሾ ከሚያደርግ ከምን ሰው ጋር በመነጋገር የሚደሰት ሰው ነው። ምክንያቱም በኮንስትራክሽን ዓለም የመጣ ሰው ብዙ ጊዜ ከስር አብረውት ከሚሰሩት ሰዎች ጋር የመገናኘት ግዴታ አለበት። እንደው ዝም ብሎ ተደብቆ እንደ ዎል ስትሪት ሰው በኮምፒውተር አይደለም፣ ዶማ ይዞ አካፋ ይዞ ከሚያደርገው ሰው ጋር ሆቴል ቤት ስትገባ ከዶርማኑ ከቤልማኑ ጀምሮ ጋር መነጋገር የሚችል ይሄ ሰውዬ ዘረኛ ነው የሚለውን ታፔላ ለመለጠፍ ሰዎች በጣም የሚደንቀኝ ነገር ነው። በማስረጃ አንድም ሰው በዚህ ዓመት በህይወቱ ምክንያት ዶናልድ ትራምፕ በሰው ደረጃ አንድን ጥቁር አሜሪካዊ ስም ሰጥቶ እዚህ እንደሚሰደበው ሰደበኝ የሚል የሚያንቋሽሽ ጠባይ አለው ብሎ ማንም በማስረጃ እስካሁን አልቀረም። ስለዚህ ለእኔ ይሄ ሰውዬ ዘረኛ ነው ብሎ አንድ ሰው ሲከራከረኝ ወይም እኛ እሱን የምንደግፍ ሰዎች እናንተ የነጭ የበላይነትን የምትቀበሉ ናችሁ ብሎ ለመከራከር የሚያናድ ጓደኞቻችን አለ። ይሄ በተለይ አሳፋሪ ነው። ለምንድን ነው ዛሬ 400 ዓመት የአሜሪካን ሀገር ከስሌቨሪ ታሪክ ሁላችንም ዶክመንተሪ ተሰርቶ ያለፈው አይተናል። ከባርነት ባርነት የአሜሪካ ትልቁ ያልዳነ ጠባሳ ለዚህ 200 ዓመት በላይ 400 ዓመት በላይ ለሆነው የአሜሪካ ፖለቲካ፣ የአሜሪካ ህግ፣ የአሜሪካ ይፈል ትምህርት በላይ የአሜሪካ ምን ተጠያቂነቱ የሁሉም ነው። ይሄ የአገር ጥያቄ ይሄ እስከሆነ ድረስ አሁን ለደረስንበት የዘር መድሎ፣ የፖሊስ ያላግባብ ግድያ ዶናልድ ትራምፕ ተጠያቂ ነው። ያበረታታል እንደውም ደጋፊዎቹ በሏቸው እንደዚህ ይላል የሚል ክርክር ሲመጣ ለኔ ይከብደኛል።
ባለፈውም ክርክራቸው ተነስቶ የነበረ ጥያቄ ነበረ። ለምሳሌ የነጭ የበላይነት አስተሳሰብ አራማጆችን እንዲያወግዙ ተጠይቀው ነበር በመጀመሪያው ክርክር ጊዜና ባይደን ራሳቸውም እንዲያወግዙ እዛው ሲጠይቋቸው ነበር። እና እሳቸው ግን ያሉት በስማቸው ጠርተው የዛን ቡድን አባላት ወደኋላ ፈግፍጉ፣ በተጠንቀቁ ሙኑ ያሏቸው እንጂ አወግዛለሁ አላሏቸውም። ትናንትም አንስተዋል ይህን ጥያቄ። ያ ክርክር ከተካሄደ በኋላ እስካሁን ድረስም በብዙ መድረኮች ላይ የተነሳ ይወቀሳሉ። ይህንን እንዴት ነው እርስዎ የሚያዩት? አለማውገዛቸውን የነጭ የበላይነት አስተሳሰብ አራማጆችን።
እንግዲህ አንድ ችግር አለ አቶ ሰለሞን፣ አንተ እንደምታውቀው አሜሪካ ውስጥ ስለ ዘረኝነት በአደባባይ ሳይሆን ሰው ሁሉ የሚናገረው በየመኝታ ቤቱ።
እንዴት በአደባባይ ይወጣል? በአደባባይ የሚወጣል ሰልፎች፣ ብላክ ላይቭስ ማተር ሰልፎች እና ሌሎችን በየጊዜው ይደረጋሉ። በየመገናኛ ብዙሃኑ ክርክሮች ይካሄዱበታል።
ገባኝ። የነጻነት ትግሉና የመብት ጥያቄው አላቆምም፣ ሊያቆምም አይችልም። ማንም ተመረጠ አልተመረጠ፣ ይሄ የመብት ጥያቄ በቀለምም በዘርም የሚደረግ የመብት ጥያቄ የሚቆም ነገር አይደለም። ነገር ግን ዶናልድ ትራምፕ በተደጋጋሚ በዛሬ 4 ዓመት ጊዜም ቢሆን ኬኬኬ አንደኛው የነጮች የበላይነት የተባለውን ነው እሱን በአደባባይ አውግዟል። በተደጋጋሚ ዶናልድ ትራምፕን ከነጭ የበላይነት ሰዎች ጋር ለማያያዝ የሚሞክሩ ሰዎች ችግር ያለባቸው መሰለኝ። ለምሳሌ ልንገርሃል፣
የኬኬኬን መሪ በስም ጠርተው አውግዙ ሲባሉ አላወገዙም። ያን ጊዜ
ዴቪድ ዱክን ነው የምትለው?
አሁን
አዎ፣ ከሂለሪ
ክሊንተን ድጋፍ በሉ ተብለው ነበር አንድ ጊዜ። ነገር ግን እንዲህ ጥርት ያለ የማውገዝ ቃል አልወጣቸውም።
ሊሆን ይችላል
ነገሮች ይነሱባቸዋል።
እንግዲህ ምንድን ነው አሁን ይሄ ክርክር ወደ ነው የሚያመጣን? መናገርና መስራት ለየቅል ነው የሚባል ነገር አለ። በእኛ ሀገርም ቢሆን አንዳንዶቹ ዘረኝነትን በመቃወም በምላስ ከማንም በላይ ሆነው ሲገኙ፣ ለምሳሌ ባይደን ጥሩ ምሳሌ ነው። ባይደን በህይወት ታሪኩና ለአሜሪካ ጥቁሮች ብላክ ላይቭስ ማተር ትራምፕንም ሆነ ሂለሪ ክሊንተንን ወጥሮ የያዘበት ዋናው ጥያቄ አንተ ጆ ባይደን በ1994 በጻፍከው ህግ መሰረት ብዙ ወጣቶች ወህኒ ቤት ተጨምረው በድራግ ሰበብ በትንሽ ማሪዋና በኪሳቸው በተገኘ የብዙ ሰው ህይወት ቀጥፈሃል በሚል Black Lives Matter እስካሁን ድረስ በጆ ባይደን ላይ ቅሬታ አለ። አሁን
ጆ ባይደን ተናግረው ተነስተውላቸው ስለተጣለ ነበር አምናዋል።
አዎ እንግዲህ ይሄ ነው። አሁን ልክ ነው። ባይደን ፖለቲከኛ ነው የሚባለው ለዚህ ነው። እኔ ከዚህ በፊት ባለፈው ነገር ያለ ስራ ፖለቲከኛ አይደለም ብለ ለመከራከር ጥሩ ምሳሌ አሁን አንተ ያመጣው ነው። ጆ ባይደን ቀላሉ ነገር ምንድነው? አጥፍቻለሁ ተሳስቻለሁ። ትራምፕ የነጭ የበላይነቶችን ሰዎችን አውግዣል። ይሄ ነበር የሚያስፈልገው። ፖለቲከኛ ያልሆነ ሰው ችግሩ ይሄ ነው። የዶናልድ ትራምፕ ትልቁ ድክመቱና ምንድነው? ፖለቲከኞች የሚጫወቱትን የቃላት ጨዋታ መጫወት አይችልም። በተረፈ በማስረጃ ይሄን ሰውዬ ከነጭ የበላዮች ጋር ለማያያዝ አንድም ማስረጃ የለም። ነገር ግን ፖለቲከኛ ያልሆነና ብልጣብልጥ የፖለቲካ ማጭበርበር የማይችል ሰው ምንድነው? አሁን ላንተ ላልከው ጥያቄ ምንድነው መልሱ መሆን ያለበት? አውግዣለሁ። ቀላል መልስ ነው። ባይደን ትናንትና አደረገው። ነገር ግን ትራምፕ ባይደን በውግዘት አይደለም ያ ያጠፋው የሰው ህይወት እስካሁን በአሜሪካ ጥቁር ወጣቶች ዘንድ የባይደንን ቲሸርት አድርጎ ለባይደን ሞቼ እገኛለሁ የሚል ልክ ሳንደርስ ደጋፊ እንዳለው የለበት ዋናው ምክንያት ምንድነው? ፖለቲከኛ ነው። ወደ ስልጣን ለመምጣት የሆነውን ነገር እየማለ እየተገዘተ ይሄዳል። ትራምፕ ግን እንዲህ አይነት የፖለቲካ ውስልትና የማወቅ ገገማ ትለው ትችላለህ። ያ ነው የዶናልድ ትራምፕ ደካማው ጎን ብለህ የሚታይ ምንድነው? ማለት የሚገባውን ነገር ማለት ሲችል ዙሪያ ጥምጥሙን ይሄዳል። ሌሎቹ ግን ይህን ሰውዬ በማስረጃ አንተ የዚህ ድርጅት ቀንደኛ ደጋፊ ነው፣ ይኸው ገንዘብ የለገስከው፣ ይህን ያደረግከው ፎቶግራፍ የተነሳ ነው የሚል አንድም ማስረጃ ማንም ቢያቀርብ እስካሁን አልቻለም።
የአፍሪካ ሰዎች አሜሪካ ውስጥም ያሉ ከእርሶም ጋር የሚከራከሩ ቅድም ባልኳቸው ምልልሶች በትዊተርም ሆነ በግሩፕ ኢሜይሎች አፍሪካ ላይ ያላቸው አስተሳሰብ ጥሩ አይደለም፣ ፕሬዚደንት ትራምፕ የአፍሪካን ሀገሮች ጥሩ ባልሆነ ስም ጠርተዋል፣ አፍሪካን ለመጎብኘት ሀሳብ እስካሁን ድረስ አላነሱም የሚሉ ወቀሳዎች አሏቸው። በተለይ ደግሞ ኢትዮጵያን በተመለከተ ወገናዊ ሆነው ኢትዮጵያ ላይ ጉዳት ሊያደርስ የሚችል አቋም ይዘዋል እያሉ ይወቅሳሉ።
እኔ ዶናልድ ትራምፕ በህዳሴ ግድብ ላይ በተለይ የሴክሬታሪ ኦፍ ትሬዥሪው ገብቶ ሲያንቦራጭ ከጀመረ ጀምሮ በአደባባይ ተቃውሞ ወደ ኋላ አላለም። መጀመሪያ የሴክሬታሪ ኦፍ ትሬዥሪ የግምጃ ቤት ስራም አለመሆኑን እጃችሁን ከህዳሴ ግድብ አንሱ፣ በዚህም የትራምፕ አስተዳደር በአሜሪካን የኢትዮጵያን አሜሪካኖች ድምፅ ማጣት ካለበት ዋናው ምክንያት ይሄ ነው ብዬ ተከራክሬያለሁ። በዚህ ምንም ወደኋላ አልል፣ በምንም ጥያቄ ነው። የእኛን የሀገራችንን ኢንትረስት በሚመለከት የዶናልድ ትራምፕ አስተዳደር አንድም በቂ እውቀት የለውም፣ ሌላ ይሄ እንደሚነገረው የግብጾች ወዳጅ በመሆኑ ከእስራኤሎችና ግብጾች ጋር ደግሞ ግንኙነት ስላላቸው የሚለውን ክርክር ብዙም አይጥመኝም። ለምንድን ነው አይጥመኝ? የኦባማ አድሚኒስትሬሽን የህዳሴ ግድብ ሲጀመር ደጋፊ አልነበረም። ስለዚህ እናውቃለን። ይሄ አጠቃላይ ፍላጎታቸው የነሱ ለምን ኢትዮጵያ የህዳሴ ግድብ ገንብታ ትልቅ ሀገር እንዳትሆን የሚፈልጉበት ምክንያት በዲሞክራቲክ ፓርቲዎችም ሆነ በሪፐብሊካን ዘንድ ምላሽ የሚያስፈልገው ነገር ይመስለኛል። ነገር ግን በአጠቃላይ ትራምፕ ለአፍሪካውያን አፍሪካ መሪዎችን ሰድበዋል፣ በመጥፎ አጸያፊ ስድብ። ይህን ተቃውሞያለሁ። ነገር ግን አፍሪካውያን እኛ አፍሪካውያን ቤታችንን ማጽዳት የእኛ ፋንታ ነው። የአሜሪካንንም ሆነ የቻይና የማንንም አገር እርዳታ አንፈልግም።
የሞርጋን ስቴት ዩኒቨርሲቲው ፕሮፌሰር ጌታቸው መታፈሪያ ያላቸው ሀሳብ ከአቶ ተድላ ጋር አይስማማም።
ፕሬዚዳንቱ የሚናገሩት አንድ ነገር ነው፣ የሚሰሩት ሌላ ነገር ነው። ዘረኛ አይደለሁም እያሉ ለዘረኞች የሚደግፍ ቋንቋ እየተናገሩ በተነሳው እሳት በነጭና በጥቁር ዘሮች መካከል በሚነሳው ግጭት ቤንዚን የሚያከፈክፉ ሆኖ ተገኝተዋል። የሚናገሩት አንድ ነገር ነው፣ የሚሰሩት ደግሞ ሌላ ነገር ነው። እኔ ዘረኛ አይደለሁም ይላሉ፣ ግን ስራቸው ተግባራቸው የዘረኝነት ነው። ለምሳሌ ከአሜሪካም ወጣ ብለን አፍሪካ እዳሪ መውጫዎች ናቸው እነሱ ብለው፣ ይሄ የዘረኛ አባባል ነው። ጥቁሮቹን ምሳሌ ሰው ሰልፍ ወጥቶ ብላክ ላይቭስ ማተር ብሎ ሲታገል ስርዓቱን ነው የሚታገለው፣ እሳቸው ግን እነኚህ ስርዓቶች ረባሾች፣ በጥባጮች እያሉ ይዘልፋሉ። ነገር ግን ቆም ብለው ችግሩ ምንድን ነው ብለው የአገር መሪዎቹን ወጣቶቹን ቢሆን ጋብዘው ችግሩ እንዴት እንወጣለን ብለው መነጋገር ነው እንጂ ዝም ብሎ የሚናገሩት አንድ ነገር የሚሰሩት ሌላ ነገር። ዘረኛ ያሰኛቸዋል። እዚህ ቤት ውስጥ እዚህ ክፍል ውስጥ አሉ ስላማታ ከሁሉም የተሻለ እኔ ዘረኛ አይደለሁ እንዴ? ፊት ለፊታቸው እኮ ያለች ጥቁር ሴት እየሆነች እኮ የምታሟገታቸው እና በዛ ሁኔታ ነው የሚታየው። ባይደን ጥሩ አድርገው ተናግረዋል። አንተ ዘረኛ ነህ ብለው ስም አውጥተው፣ በዛ ላይ ደግሞ በአሜሪካ ታሪክ ታይቶ የማይታወቀው ባይደን ፕሬዚዳንቱን ይህ ሰውዬ ይህ ሰው ይያሉ ነው እንጂ አንዴ ፕሬዝዳንቱ ብለው አመስግነው አክብሮ አልተናገሩም። የአሜሪካ የፖለቲካ ሁኔታ ያን ያህል የወደቀ ነው የወደቀ ሆኗል ይህ ሰውዬ ዘረኛ አይደሉም ይላሉ እንጂ የሚከተሉት ፖሊሲ በተግባር የሚያሳዩት ያ ሁሉ ከዘረኝነት አይለያቸውም ንጹህ አድርጋቸውም ለማለት ነው።
ፕሮፌሰር ጌታቸው እንግዲህ ይሄ የዘር ጉዳይ ከአሜሪካ ፖለቲካ ዋና ዋና ነጥቦች አንዱ ነው። እስካሁን ድረስ ከዚህ በዘር ጋር በተያያዘ ግንኙነት በርግጥ ትራምፕ ላይ ፕሬዚደንት ከመሆናቸው በፊት በቤተሰብ ስራዎችም ውስጥ እንዲህ የሚነሱባቸው ክሶች ነበሩ። ሌላው እሳቸው ራሳቸው የሚከራከሩባቸውና ትናንት የሚያነሷቸው ነጥቦች አሉ። ለምሳሌ የጥቁሮች ህይወት እንዲለወጥ በመደገፍ የጥቁር ሰራተኞች ቁጥር እንዲጨምር በማድረግ ወይም ደግሞ የሥራ አጥነት ቁጥር በጥቁር ውስጥ ያለ ነው ታሪካዊ ወደ ሆነ ዝቅተኛ ደረጃ እንዲወርድ በማስቻል በታሪክ የጥቁሮች ናቸው የሚባሉ የትምህርት ተቋማትን በተራዘመ ጊዜ ገንዘብ በመደገፍ በተለይ ጥቁሮች ላይ ትልቅ ችግር የነበረው የወንጀል ህግ እንዲለወጥ በማድረግ የወህኒ ቤት አያያዞች እንዲሻሻሉ በማድረግና በመሳሰሉት ነጥቦችን አንስተው ተከራክረዋል። አንድ ቦታ እንደውም ባይደን ራሳቸው ስህተት ነበር ያሉትን ራሳቸው የተሳተፉበትን የ94ቱን ህግ ማለት ነው። በዚህ በኩል ሲታይ እንዴት ነው የሚሰውዬ ዘረኛ ናቸው ብሎ ደምደም የሚቻለው?
ፕሬዚዳንት ከመሆናቸው በፊት ኒውዮርክ ውስጥ ቤት ሲያከራዩ ከወላጆቻቸው ረሱትን ለምሳሌ ቤት የሚከራይ ሰው መጥቶ ሲናገር ወይንም ደግሞ ሲዋዋል እንደተነገረው እንደሰማነው ሲ የሚባል ፋይሉ ላይ ይቀመጣል ይባላል።
ከለር
ለማለት እና ያ የዘረኛ ምልክት ነው።
ግን ሲባል ነው የሰማነው ይሄ ነው ተብሎ የወጡ ማስረጃዎች እነዚህ ናቸው ብለው ያሳዩን አላየሁም። ምንም ቦታ ግን መባሉን ግን አውቃለሁ።
ሰዎች ይናገራሉ፣ ከውስጥ የወጡም ሁኔታዎች አሉ ይናገራሉ። አንድ እሱ ነው። ሁለተኛ እኔ ሎ ኤን ኦርደር ፕሬዚዳንት ነኝ፣ የህግና የስነ ስርዓት አስጠባቂ ፕሬዚዳንት ነኝ ማለቱ እሱ በአሜሪካ ቋንቋ በአሜሪካ ህግ ቋንቋ ልዩ ትርጉም አለው። ሎ ኤን ኦርደር ማለት ሰው አጠፋ እሰራው፣ ብዙ ትምህርት ቤት አትክፈት፣ ብዙ እስር ቤት ክፈት። ይሄ ደግሞ ወንጀለኛ የሚባለው ጥቁር የሆነ ከውጭ የመጣ ያን አድርጎ የሚያል ሎ ኤን ኦርደር ፕሬዚዳንት ነኝ ማለቱ ራሱ በዚህ ሀገር ቋንቋ ኮድ ላንጉጅ እንደሚሉት በጣም ለፖሊስ ስልጣን የሚሰጥ ፖሊስ መጀመሪያ መጥተ ገለ ኋላ ጠይቅ የሚል ስነ ስርዓቱን ጠበቅ የሚያደርግ እንዴ! ስነ ስርዓት እኮ የሚያፈርሱ ጥቁሮቹም ቢሆኑ በዘር በከደማቸው እኮ ወንጀለኛ አይደሉም። ሁላችን በደማችን ወንጀለኝነት የለም፣ ግን ወንጀለኛ እንዲሆኑ ያደረጋቸው ስርዓቱ ነው። በሀብታምና በደሃ መካከል ልዩነት ሲበዛ፣ ያላግባብ ህዝቡ ሲንገላታ፣ አስተዳደሩ፣ መሪው፣ ፖሊሱ ጨቋኝ ሲሆን፣ በተለይ ዘረኛ ሆኖ ጥቁር ላይ ጥቁር ሆኖ መንዳት እዚህ ሀገር ይባላል። ጥቁር ሆኖ መንዳት ወንጀል ነው። ጥያቄ ያጠዩ
ለእንደዛ አይነት ስርዓት መስፈን ጆ ባይደን ናቸው ተጠያቂው ብለው ነው የሚከራከሩት ፕሬዚደንቱ። እሳቸው ያወጡት ህግ ነው ለዚህ ያደረሰው ጥቁሩን ህብረተሰብ።
ይሄ ሁኔታ ከዛ በፊት የነበረ ነው በጆ ባይደን ፕሬዚዳንት ትራምፕ ሁኔታዎች እያላከታሉ። ይህ ሎ ኤን ኦርደር የሚባለው ስነ ስርዓቱ ከጆ ባይደን በፊት የተመሰረተ ነው። እቺ ሀገር ገና ስትቆረቆር፣ ጥቁሮች እዚህ ሀገር ሲመጡ፣ ከዛን ጊዜ ሲወድ ሲዋረደ ሲወድ ስርዓት የስርዓት ውስጥ ብልሹነት ሁኔታ ነው። ጆ ባይደን አልፈጠረውም፣ ከጆ ባይደን በፊት ነበረ እና በጆ ባይደን ላይ ማሳካ አይቻልም። ግን ሁኔታው አሁን ፕሬዚዳንቱ ስራ ላይ ያሉ ፕሬዚዳንት እኔ ሎ ኤን ኦርደር ነኝ ሲሉ ምታው፣ ግደለው፣ እስር ቤት ክፈት፣ አስገባው፣ ወንጀለኛ ነው። ከውጭ ሀገር የሚመጡ ከሜክሲኮ የሚመጡ ሴቶች የሚደፍሩ አይኪዩ ጭንቅላታቸው ያነሰ ብለው የሚመሰክሩ የሚወነጅሉ መሪ ናቸው እና ጆ ባይደን ትናንት የመጣ ክሱ ሁኔታው ከትራምፕ በፊትም የነበረ ነው፣ ከባይደን በፊት የነበረ ነው። ትራምፕ ግን እያጠናከረው መጣ ያንን ወንጀለኛን እሰረው፣ ግደለው የሚለውን ስርዓት እና በአሜሪካ ውስጥ የተፈጠረ ነገር ነው። ይሄ ስትመሰረት ጀምሮ ያ ሁኔታ የነበረ ነው። ባይደን ሳይሆን ታሪክ ያመጣው ነው። ፕሬዚዳንት ትራምፕ ግን ደግሞ ያንን ይዘው ሳያሻሽሉ ቀጠሉበት ለማለት ነው።
ወደ ሌላው አብይ ርዕስ እንሸጋገር። የኢሚግሬሽን ጉዳይ ፕሮፌሰር ጌታቸው ይህኛውንም ነጥብ ከዘርና ከማንነት ጋር ያያይዙታል።
ኢሚግሬሽን ላይ ፕሬዚደንት ትራምፕ በተለይ ከሜክሲኮ ከጥቁር አገር ለሚመጡት ወንጀለኞች ናቸው ብለው የሚፈርጁ ናቸው። ፕሬዚዳንት ትራምፕ አሁንም በስራቸው በፖሊሲያቸው በአስተዳደራቸው ወደ 545 ልጆች ከእናታቸው ተነጠሉ። አባትና እናታቸው የት እንዳሉ የማያውቁ ህፃናት እስር ቤት ገብተው በጥሩ ሁኔታ ይኖራሉ ብለው ፕሬዚዳንቱ ተናገሩ። ግን እነኚህ ልጆች ጥሩ ምግብ እንደማያገኙ፣ ሰውነታቸው እንደማይታጠቡ፣ ሳይኮሎጂካል ተጽዕኖ እንዳለባቸው ይናገራሉ። ከሶስተኛው ዓለም ከሚወጣ ከአውሮፓ ቢመጣላቸው ደስ ይላቸዋል ተናግረዋል ከዚህ በፊት ፕሬዚዳንቱ። እና ዘረኛ ነው ያለውን ባይደን ለዚህ ነው፣ ምክንያቱም ጠቆር ላለ ሰው አድሏዊ የሆነ ፖሊሲ ይከተላሉ። ጥቁር ላይ ጫና አለ። ለምሳሌ በሜክሲኮ ላይ ያለውን አጥር ወይንም ካብ እንዘርጋ ማለቱ ምን ማለት ነው? የአሜሪካን ችግር ይፈታሉ ወይ? እና ከመሰረቱ ይህ ሰውዬ ዘረኛ ነው የተባሉት በዚህ በፖሊሲያቸው በሚያደርጉት ሁኔታ ነው። ባይደንና ትራምፕ የሚለዩት ትራምፕ ስራ ላይ ፖሊሲ ያወጡ ስራ ላይ የሚያስፈጽሙ የዘረኝነት ምልክት እያሳዩ ነው። ባይደን ግን ገና ለገና ፖሊሲ አላወጣ ይሆናል አወጣለሁ ብሎ ገና በይሆናል የሚናገር ሰው ነው። እና በዛ አይነቱ ነው የሚታየው በአሜሪካ ያለውን ዘረኝነት አባባሱ። አሁን ብዙ በተለይ ነጮች ያልተማሩ በጣም ዘረኛ ይሆኑ፣ ምክንያቱም ኳይት ሀውስ ውስጥ የኛ ደጋፊ አለልን እያሉ የልብ ልብ እየተሰማቸው የመሳሪያ ሽያጭ አሁን ከፍ እንዳለ የዘረኝነት ጥላቻን ከፍ እንዳለ፣ ምክንያቱም የራሳችን ሰው ኳይት ሀውስ ውስጥ አለብን ትራምፕ ወይንም ሞት የሚሉ አሉ። እና ዘረኝነትን አባባሱ።
ከዚሁ ከኢሚግሬሽን ጉዳይ ጋር ወደ አቶ ተድላ አስፋው ደግሞ ልዙር።
አሜሪካን ሀገሩ በቱሪስት መልክ መጥተ ቆይተ አመልክተ ከዛ ባይቀበሉህም የሚያባረር ሰው የለም። አሁን ጊዜው ተቀይሯል። አሁን ሁሉ ነገር በሜክሲኮ ድንበር በኩል ያለው የሰዎች የመነቃነቁ ነገር አንተ በመሰረቱ አጥር የሚባል ነገር የለም የሰው ልጆች ሁሉ አንድ ናቸው የሚለው መንፈሳዊ ነገር መጥፎ ነው እኮ። ይሄ ከማፍቀር ደግነት ከማሰብ ሊሆን ይችላል። ነገር ግን አንድ ሀገር ወደ ሀገሩ የሚገባውን ሰው ምንም ሰላም ነው በር ክፍት ነው ብለህ ካስገባ አገር ላትሆንም ትችላለህ። ስለዚህ በትራምፕ በኩል አደጋው ምንድነው? ይሄን አጥር ማድረግ ያለብን ምንድነው? ወደ ሀገር ውስጥ ሰዎች ሲመጡ ህጋዊ ሆነው እንዲመጡ፣ ከመጡም በኋላ ምን አይነት ሰዎች ነው የምንቀበለው? አንተ አሁን ያነሳው የተማረ ሰው ነው ወይ? አሳይለምን ስትጠይቅ ጥገኝነት ስትጠይቅ ሸሽተ ፈርተ አሜሪካን ውስጥ የመጣ ሰው ሁሉ ወይ ሁለተኛ ዓለም ጦርነትን ወይ የምን ጦርነትን ሸሽቶ የመጣ ሀገር ነው እንጂ ሌላው ቀጅታል ምንም ሳይኖረው ደሃ እንግሊዝኛ መናገር የማይችል ሰው ሁሉ ተሰብስቦ የገነባው ሀገር ነው። ስለዚህ የአሁኑ የትራምፕ አስተሳሰብ ጦርነት ካለበት ሀገር ሰው አንቀበልም፣ ከዚህ ሀገሮች ይሄን አንቀበልም የሚለው ትክክል አይደለም። ወሰረቱ አንድ ሰው እዚህ ሀገር እንዲገባ የሚችልበትን ምክንያት ካሟላ ዶክተር ይሁን ለበሬ የሚሆን መቀበል የአሜሪካ ማንነቱ ይሄ ነው። እየተመረጠ ሰው ችሎታ ያለው እውቀት ያለው ብቻ የሚገባበት አገር መሆን የለበት። ይሄ ትክክል አይደለም። ይሄ ዶናልድ ትራምፕ የሚደንቀው ነገር በዚህ በኢሚግሬሽን ፖሊሲ ደጋፊዎችን የትራምፕ ደጋፊዎችን ሰዎች ስጠይቅ ምንድን ነው እኛ ከሀገራችን ስንመጣ ተራ ጠብቀን ቀጠሮ ተይዞልን ሲሆን ሌሎቹ በጎን አቋርጠው እዚህ መጥተው ተደብቀው የሚያገኙ ከሆነ ምንድን ነው የእኛ ተራ መጠበቅ? እኛ ለምንድን ነው አሜሪካን ሀገር ተራ ጠብቀን 5-6 ዓመት ገባ ሌሎቹ በአራዳነት እንደዚህ ያጭበረበ? ስለዚህ አሁን ምንድን ነው ትራምፕ አንጌላ ማርከል አይደለም። አንጌላ ማርከል እናት የተባለችው ምንድን ነው ከሲሪያም ከምንም የመጣውን ሰው የጀርመን ተቃውሞ እንኳን እያለባት ችላ አስገባች። ይሄ ታላቅነት ነው። እንግዲህ አንጌላ ማርከል እና ትራምፕን ሁለት ጫፍ ያሉ ሰዎች ናቸው። ትራምፕ አንዳንዴም ይላል እኛ ልባለን ደግነን ጨካኞች አይደለን የሚለው። አዎ ግን በተግባር መደረግ አለበት። በተግባር ካደረገው ስህተትም ካለ መቀበል አለ። ለምን በኢሚግሬሽን ፖሊሲ ትራምፕ አይደለም ብዙ ሰዎችም ዲፖርት በማድረግ ኦባማ ሪኮርድ ሰብሯል። ተስፋሽ ዝጋብ ጠው ይሄ ነው። ትራምፕ ማድረግ ያለበት ምንድን ነው? ልባችን ድንጋይ አይደለም ለሰዎች እንራራለን የሚለውን በተግባር ማሳየት አለበት። እኔ በድፍረት መናገር እችላለሁ ትራምፕ ድጋሚ ይመረጣል። እሱን በኋላ ልንከራከር እንችላለን። ምናልባት በሁለተኛው ተርም የምናየው ትራምፕ ሪሩ ትራምፕ ስህተት ሲሰራ ሰራሁ የሚል ትራምፕ ይህንን አይነት ባህሪ ሊያገኝ ይችላል። ከጆ ባይደን ያው የምንጠብቀው ፖለቲከኛ ነው ያለውን ነገር ለምርጫ ይጠቀመዋል። ከምርጫ በኋላ ዞር ብሎም ላያዩ ይችላል። ምናልባትም ከተመረጠ በኢሚግሬሽን ፖሊሲው በተለይ አሁን ትናንትና ባይደን ያለው ወደ 10 ወደ 11 ሚሊዮን የሚሆኑትን ኢሊጋል አላያንስ እዚህ ያሉትን መኖሪያ ፈቃድ ሰጥተን ወደ ሲቲዝን እናሸጋግራለን የሚለውን ቋንቋ ሊሳካ ይችላል ወይ? እርግጠኛ አይደለም። ስለዚህ ለእኔ ትራምፕን እንደ ጨካኝ ዘረኛ አርጌ ስለማልቆጥረው በሁለተኛው ጊዜ የሚታረመውን ነገር አርሞ የተስተካከለ ሰው ሊሆን ይችላል ይሄ ነው ማለት ነው።
የአየር ንብረት ጉዳይ ዛሬ የዓለም ሁሉ ጭንቀት ነው። በአንድ በኩል የምድሪቱን እየጋለች መሄድና ለተለያዩ አደጋዎች መጋለጥ እየዳረጓት ያሉ ሙቀት አማቂና አፋኝ ጋዞችን ዛሬ መቆጣጠር ካልተቻለ አሁን እየታዩ ያሉ አሳሳቢ ሁኔታዎችን መቀልበስ ወደማይቻልበት ደረጃ ባጭር ጊዜ ደረሳል የሚሉ ያሉትን ያህል የአየር ንብረት ለውጥ በመኖሩ እንደማያምኑ በአደባባይ የሚናገሩም አሉ። ቢኖርም የሰው ልጅ እጅ በለውጥ ውስጥ እንዳለበት አይቀበሉም ወይም ለአየር ንብረት ለውጥ አጀንዳ ሲባል ስራ መቆም የለበትም የሚሉም ጥቂት አይደሉም። የዩናይትድ ስቴትስን ፕሬዝዳንት ጨምሮ የዘንድሮው የአሜሪካ ምርጫ ተፎካካሪ እጩዎች ሁለቱንም ጎራዎች የሚወክሉ ናቸው። የፕሬዝዳንት ትራምፕ ደጋፊ ከሆኑት ከአቶ ታደለ አስፋው አስተያየት ልነሳ።
የአየር ንብረት መዛባትን ዛሬ ሁሉም ሰው ያውቃል። የአየር ንብረት ቀውስ ያልደረሰበት አገር የለም፣ መላው ዓለም ነው። ከጎርፍ እሳት ማናየው ነገር የለም። ይሄ ቀውስ በህብረት መፈታት አለበት ተብሎ የፓሪስ ስምምነት የተባለው ስምምነት አለ። በኦባማ መንግስት ጊዜ ትራምፕ ከዛ ወጥቷል፣ ባይደን እዛ ገባለ ነው። እንግዲህ ዋነኛው ነገር ምንድነው? አርባዎቻችን ያውቁት ጀምረው አሜሪካን ሀገር ቴክኖሎጂ በመንግስት ጫና ወይም በመንግስት ጉርሻ እየሰጠ ይሄኛው ቴክኖሎጂ እንዲዳብር ይሄኛው እንዲወርቅ የሚደረግ ነገር ያለ በይፋ አልተሰራም። ለምንድነው ባይደን የኦይል ኢንዱስትሪውን አሜሪካስ ይደጉማል የሚለው ነገር አልገባኝም። ለ ከየት ነው ጾም ማስጀጃ እንዳለው እንዲያውም ምንድነው እኔ አሁን ፔንሲልቬኒያ ማውቃቸው ገበሬዎች አሉ፣ ትላልቅ መሬት ያላቸው ምንድነው ማድረግ ላይ ያላቸው ያንን መሬታቸውን ለዚህ ለአዲሱ ቴክኖሎጂ በውሃ ጨምረህ ጋዝ የምታወጣው ወይ ፍራኪንግ ያለ በሚሉት ብዙዎቹ ፔንሲልቬኒያ ከመቶ ሺህ እስከ መቶ ሀምሳ ሺህ በየአመቱ እያገኙ ቁጭ ብለዋል። አሁን ችግሩ ምንድነው ከጋዝ ወደ ሶላር ወይ ወደ ዊንድ መቀየር እየተቀየረ ነው። ለምን አሁን አንተ የኛ የፓብሊክ ባሳችን እዚህ ብዙ የተቀላቀለ ነው፣ በባትሪና በሃይብራይድ ቅልቅል የሚል ነው። ቴክኖሎጂው አሁኑኑ እየገባ ነው። ውድድሩ ጦፏል። ምናልባት ሶላር ከዚህ ይልቅ ቻይና ሀገር፣ ዊንድ ተርባይን ከአሜሪካን ይልቅ ጀርመን ይሰራ ይሆናል። ነገር ግን ህዝቡ ዝግጁ ነው። ግን ማድረግ የማይቻለው ነገር ትልቁ አደጋ አለ። ባይደን ትናንትና አሁን እያረሙት የመጡት ቋንቋ ምንድን ነው? እኛ ከዚህ ከኦይል ኢንዱስትሪ ወደ የታደሰ ወደሚመጣ ኢነርጂ ሲቀየር ይህን ያህል ሰው ጆብ ቢልዲንጎችን እንደገና በመቀየር ሙቀት እንዲቆጥቡ ማለት ይሄ ይቻላል። ነገር ግን አሁን አሜሪካ ባለበት በዚህ ቀውስ ሰዓት፣ ኢኮኖሚው በዳሸቀበት ሰዓት፣ እዳው የበጀቱ ወደ $3 trillion እዳ ባለበት ሰዓት ከየት አምጥተህ ነው እንዲህ አይነት ነገር ለመስራት የምትችለው? አደጋው ምንድን ነው? ቴክኖሎጂው ሰው ራሱ የመኪና ባለቤቶችን በል የሌሎችም ኢንዱስትሪ ራሳቸው እየለወጡ ናቸው ወደ ዘመናዊ ኢነርጂ። ለዚህ የመንግስት ፖሊሲ ይጠቅማል። ነገር ግን እየጠበቃለ ውድድር ስላለ አሁን ዛሬ የካር አሁን ባይደን የሚለው ወደ 50,000 የሚሆነ ሃይዌይ ላይ ቻርጀር አደርጋለሁ ይቻላል። ነገር ግን አሜሪካን ሀገር ውስጥ ዋነኛው ሞተሩ የኢንጂኑ የዚህ ሁሉ የግል ባለሀብቶች ናቸው። የግል ባለሀብቶች ትርፍ ወደሚያገኙበት ያንን ብራቸውን የመጣሉ ጉዳይ የማይቀር ጉዳይ ነው። ነገር ግን ለፖለቲካ ክርክር ግን አሁን ባይደን ፔንሲልቬኒያ፣ ኦክላሆማ፣ ቴክሳስ ትናንትና በተናገረው ቋንቋ ትራምፕ ኦልሬዲ ካምፔን ጀምሮበታል። ይሄ ሰውዬ ኦይል ዘግቶ ከስራ ላስወጣችሁ ነው፣ ይህን ያህል ሚሊየን ሰራተኛ ከስራው መሄዱ ነው፣ ተጠንቀቁ የሚለው ቅስቀሳ እሱ ላይ አሁን ሊሰራበት ነው። ልክ ክሊንተን ላይ ኮል ብላ ተነሳ ችግር ላይ እንደወደቀች። ስለዚህ ለፖለቲካ ውድድር ላይ ባለበት ሰዓት ጉድጓድ መቆፈር የለበት። ስለዚህ ምናልባት የባይደን ካምፓኒ እኛ ያለው እኮ በአንድ ጊዜ አይደለም 5-10 ዓመት ሽግግር ነው የምንለው ይላል። ፖለቲከኞች ያን ሊሉ ይችላሉ። ነገር ግን ባለቤቱ ይሄ ሰውዬ እኔ የምበላበትንና የምጠርበትን ስራ ሊዘጋ ፕላን ካለው ለምንድን ነው የምመርጠው? ስለዚህ አሁን የአየር ጠባይ ችግር ሆኖ ሳለ አሜሪካም የፖለቲካ ልክ እንደ ኮሮና መሳሪያ ከሆነ አደጋ አለው። ነገር ግን ወደ ተሻጋሪ የኃይል ምንጭ የመሸጋገር ጉዳይ እየሄድንበት ነው። አሁን ከኒውዮርክ ወጣ ብትል ብዙ ሰዎች መኖሪያ ቤታቸው ላይ ሶላር ፓነል አድርገዋል። ለምንድን ነው? ያንን ኢንቨስት ያደረጉ ሰዎች አንዳንድ እንደ ጉርሻ ነገር እየሰጧቸው እያላመዷቸው ነው ቴክኖሎጂውን። ስለዚህ እየሰራንበት ነው። አዲስ ነገር አይደለም ባይደን እየነገረን ያለው። ነገር ግን ነዳጅን አጠፋለሁኝ ብለህ ተነስተህ በነዳጅ የሚኖሩ ግዛቶች ድምፅ ማግኘት አይቻልም። ቴክሳስ በለው፣ ፔንሲልቬኒያ በለው፣ ኦክላሆማ በለው፣ እነዚህ ቦታ ድምፁም እየጠበበ ነው፣ ውድድሩም እየጦፈ ነው። ምናልባት ባይደንን ገደል ውስጥ የሚጨምረው ቢኖር ምንድነው? በክላይሜት ምክንያት የጀመረው አሁን እንደገና ወደ ኋላ ሊመለስ ይችላል። አደጋ አለው። ነዳጅን አጠፋለሁኝ፣ ጋዝ አጠፋለሁኝ ብለህ ወይም በዚህ አመት አጠፋለሁ ለምትለው መከራከሪያ ሰሚው ጆሮ ውስጥ የሚገባው ምንድነው? ስራዬን ላጣ ነው ነው። ስራዬን ከማጣ እዚህ ሀገር ሰውም የሚመጣው ለምን ነው? ዋናው ዳቦ የሚገዛበት ኢኮኖሚ ብሎ ነው የሚጨነቀው። አሁን ስለ ክላይሜት አሜሪካ ህዝብ ያስባል። ነገር ግን ዛሬ ጦም ማደር አለብህ ክላይሜቱን ለማሻሻል ብለህ ብትነግረው ብዙ ሰው የሚቀበል አይመስለኝም። በተለይ ሰራተኛው ህዝብ።
የሞርጋን ዩኒቨርሲቲውና የትራምፕን አቋም በብርቱ የሚነቅፉት ፕሮፌሰር ጌታቸው መታፈሪያስ ምን ይላሉ? እንስማቸው።
ንጹህ ውሃ እኔም እደግፋለሁ አሉ ትራምፕ። ንጹህ አየር እደግፋለሁ አሉ። እንዴት ነው ይሄ ንጹህ ውሃ ሊመጣ የሚችለው? እንዴት ነው ንጹህ አየር ሊመጣ የሚችለው? በተግባር ላይ ምን ፖሊሲ ወስደው ነው ንጹህ አየርና ንጹህ ውሃ? እንዴ እሳቸው እኮ ብዙ ጊዜ እንደሚነገረው በዚህ በኢንቫይሮንመንታል ጥያቄ አካባቢ ነጋዴዎች ይቆፍሩ፣ ጫካውን ይመንጥሩ፣ ዛሬ ገንዘብ ያገኙ፣ ኢንቫይሮንመንት እንደሆነ ምንም አይሆንም የሚል ጭፍን አመለካከት ያላቸው ናቸው ኮንዘርቫቲቭ በጠቅላላ በአየር ጠባይ ላይ። ፕሬዚዳንት ትራምፕም እነዛው ናቸው። ሌላው አሜሪካ በዓለም ደረጃ የገነባችው ሽርክና እንደ ኪዮቶ ፕሮቶኮል እንደሚባል እንደ ፓሪስ አግሪመንት የሚባለው ከዛ ሁሉ ልውጣ። አየር እኮ መጠበቅ ማለት አሜሪካ ብቻዋን ይህንን አየር ልጠብቅ አችልም። አየር አንድ ቦታ የሚገታ አይደለም። ብራዚል ውስጥ ያለው ለምሳሌ የአማዞን ደን ቢመነጠር ያ ብራዚል ብቻ አይጎዳም፣ አሜሪካንም ይጎዳል፣ ዓለምን በሞላ ይጎዳል። እና ዓለም መተሳሰረው ግሎባላይዜሽን እንደሚባለው አንደኛው በዚህ በአየር ሁኔታ ነው የሚታየው። ትራምፕ ግን አንደኛ አሜሪካን ከብዙ ንፋት በኋላ ከሌሎች አገር ጋር ቡድን ፈጥራ የዓለምን ሙቀት እንዴት እንቀንሳለን፣ ምን እርምጃ መውሰድ አለብን፣ ፖሉሽን መጥፎ አየር እንዴት እንቀንሳለን፣ ምክንያቱም በዓለም ደረጃ መወያየት አለባቸው እንጂ በአንድ ሀገር ብቻውን አየር ሊያስጠብቃቸው፣ ምክንያቱም አየር ወሰን አይከልለው እንቆጣጠራለን ወይም ደግሞ የአየር ጠባይ ተበላሽቷልና በጣም ያገባናልና ሁኔታውን የአየር ጠባዩን የሚለውጥ ሁኔታ መቀነስ አለብን የሚለውን አይከተሉም። አየር እንደሆነ አይለውጥም የሚል አሌባይነት አለባቸው። ዋናው ችግራቸው ግን ከዚህ ከዓለም ድርጅቶች ውስጥ መውጣታቸው ነው።
ሐሳቦቻቸውን ያካፈሉንን የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ጌታቸው መታፈሪያን፣ የኒውዮርኩን ነዋሪና የፕሬዚደንት ዶናልድ ትራምፕ ደጋፊውን አቶ ተድላ አስፋውን አመሰግናለሁ። የምርጫ ሁለት የፊታችን ጥቅምት 24 ማክሰኞ ቢሆንም በአስር ቀን ውስጥ እስከዛሬ ባለው ጊዜ ግን በተለያዩ መንገዶች ከ50 ሚሊዮን በላይ ሰው ድምጽ ሰጥቷል። በብዙዎቹ ስቴቶች ይህ የቅድሚያ ድምጽ አሰጣጥ ጊዜ ይቀጥላል። እኛም በተለያዩ ርዕሶች ላይ ሐሳቦቻችሁን እንድታንሸራሽሩ እንጋብዛለን። ለዛሬ አብራችሁን ስለቆያችሁ እናንተንም አመሰግናለሁ። የተከበራችሁ አድማጮች ጤና ይስጥልኝ።
ሰለሞን አባተንና እንግዶቹን እኛም እናመሰግናለን። ሙሉ ቃለ ምልልሶቹን በዌብሳይታችንና በማህበራዊ ገጾቻችን ላይ እናስቀምጣለን። እንድታደምጡ እንጋብዛችኋለን። የቅዳሜ ምሽት ፕሮግራማችን እስከ 4:00 ድረስ ይቀጥላል። አድማጮች የኢትዮጵያና የኤርትራ ግንኙነት ምንነትና መጪ ዕጣ በምሁራን አተያይ የሚለው ይቀጥላል። አብራችሁን ቆዩ። ባለፈው ሳምንት የተጀመረው ውይይት ነው ዛሬ የሚጠናቀቀው። ተወያዮቹ ሁለት ታዋቂና አንጋፋ የታሪክ ምሁራን ናቸው። የታሪክ ፕሮፌሰር ኤመሪተስ ተከስተ ነጋሽ ኤርትራዊ ናቸው። የታሪክ ፕሮፌሰር ኤመሪተስ ሹመት ሲሻኝ ኢትዮጵያዊ ናቸው። ሁለቱን ምሁራን ያወያየው አሉላ ከበደ ነው። የዛሬውም ሳምንት በቀደመ ውይይታቸው እልባት ካደረጉበት ነጥብ ይሆናል የሚጀምረው። ወደ ውይይቱ እንለፍ።
ፕሮፌሰር ተከስተ፣ ፕሬዚዳንት ኢሳያስ ደጋግሞ የሚገልጹት ቀደም ሲል እርሶም ያነሷቸው መጀመሪያም አስቸጋሪውን ሁኔታ ይፈጥሩ የነበሩት እነሱ ናቸው፣ አሁን ከኢትዮጵያ ጋር ምንም ችግር የለኝም ማለታቸውን፣ በአንጻሩ ግን በህወሓት በኩል የሚነሳው ፕሬዚዳንት ኢሳያስ አንዳንድ ንግግሮቻቸውንም ጠቅሰው በኢትዮጵያ ጉዳይ ጣልቃ ገብተዋል፣ ስለሚያደርጉትም ነገር ግልጽ አይደለም የሚል ጥያቄ ጨምሮ ይነሳልና ያ ስጋትስ መሰረት የለውም ወይ? ጣልቃ መግባት ነው የሚለውን ራሱ ትርጉም መስጠት ይጠይቅ ይሆናል።
እሺ
ፕሬዚደንት ኢሳያስ እኮ ከሁለት ዓመት በፊት እኛ አንድ ህዝብ ነን ብሎ አፉ ሞልቶ የተናገርበት ሁኔታ አለ። ፕሬዚደንት ኢሳያስ የኢትዮጵያ ሁኔታ ያገባኛል ብሎ ኦፊሻሊ አቋም ይዞ እየተከሳከሰ ነው። ፕሬዚደንት ኢሳያስ ይህን አቋም ሲይዝ በተመሳሳይ ደግሞ ጠቅላይ ሚኒስትር አብይ ደግሞ በኤርትራ በሚካሄደው ሁኔታ ያገባዋል ማለት ነው። እዚህ ላይ እንግዲህ ኤርትራ ሌላ ሀገር፣ ኤርትራ እንደ ሱዳን ነው እንደ ኬንያ ነው መጠየቅ ይኖርብናል። እንደኔ አስተያየት የኤርትራና የኢትዮጵያ ግንኙነት በጣም የላቀና የተለየ ነው። የኤርትራ መንግስት የኢትዮጵያ ጉዳይ ያገባኛል ብሎ አቋም ወስዶ በየጊዜው ወደ አዲስ አበባ እየተመላለሰ ነው። ይህ እኮ የኢትዮጵያ መንግስት ፈቅዶለት ነው። የኢትዮጵያ መንግስት ባይፈቅድ ኖሮ የኤርትራ ፕሬዚዳንት ወደ ጅማ አይሄድም። እዚህ ላይ በሁለቱ መሪዎች መካከል የጉርብትና ግንኙነት ሳይሆን ከዛ የላቀ ግንኙነት ነው። እዚህ ላይ ልጨምር የምፈልገው ምንድን ነው? ይሄ በኤርትራና በኢትዮጵያ ያለው ግንኙነት ለምሳሌ ድንበሩ መዘጋቱ ምክንያቱ ህወሓት ብቻ አይደለም። ትልቁ ምክንያት የኤርትራ ኢኮኖሚ ራቁቱ የወጣ ኢኮኖሚ ስለሆነ ድንበሩ የተከፈተ እንደሆነ በአንድ በኩል የኢትዮጵያ ካፒታል የኢትዮጵያ ህዝብ ካፒታል ያለው ወደ ኤርትራ በብዛት ሊገባ ነው። በሌላ በኩል ደግሞ በፕሬዚደንት ኢሳያስ የተሰቃየ ህዝብ በናሽናል ሰርቪስ ተይዞ ያለምንም እድል ያለምንም ስራ ያለምንም ደሞዝ ለብዙ አመታት የተንገላተተ ህዝብ አገሩን ትቶ ይወጣል እና ይህ ሁኔታ ለመከላከል ነው ድንበር እንግዲህ እንዲከፈት ከሆነ በኢትዮጵያ በኩል የኤርትራን ኢኮኖሚ ሁኔታ እንዴት በምን መልክ ሊጠነክር እንደሚችል በሳ ብቻ ሳይሆን በእቅድ የተመረኮሰ ፕላን ያስፈልጋል። ምክንያቱም እኔ እንደምረዳው የኤርትራ ኢኮኖሚ በጣም የተዳከመ ስለሆነ ከኢትዮጵያ ጋር ሲወዳደር የኢትዮጵያ ኢኮኖሚ በአንዴ ሊያፈርሰው እና ሊውጠው ስለሚችል ይህ ሁኔታ ለሁለቱም ሀገሮች የማይመች ስለሆነ በኢትዮጵያ በኩል ብዙ ጥንቃቄ እና ብዙ ጥናት
የሚያስፈልግ
ሁኔታ ያለኝ።
መልካም። አሁን እንደገለጹት በተለይ በኢኮኖሚው በኩል የተመለከቷቸው ሁኔታዎች ከዚህ ቀደም የተነሳ ጎረቤት ኢትዮጵያ ያለው የተሻለ ኢኮኖሚ ሁኔታ የተሻለ ነጻነት በውስጥ ያለውን ተቃውሞ ሊያጠናክር ለመንግስታቸውም አያያዝ የበለጠ ጥያቄ ሊያስነሳ ይችላል የሚለው በሚከፈተው በር መጠን የሚታይ ነውና ከኢኮኖሚው ባሻገርስ ያስጋት ይኖራቸው ይሆን? ፕሬዚዳንት ኢሳያስ ከኢትዮጵያ ጋር ቀጥታ ግልጽ ግንኙነት ቢኖርም ድንበር ላይ ክፍት ቢያደርጉት ኢትዮጵያ ውስጥ ያለው አንጻራዊ ነጻነት በኤርትራ ውስጥ አለመኖሩን ኤርትራውያን እንዲመለከቱ የሚያደርግበት እንደዚያ ያለ ስጋት ይኖራቸው ይሆን? ፕሬዚዳንት ኢሳያስ በአገር ውስጥ መሰረታዊ ነጻነት ወይንም ህገ መንግስታዊ መሻሻሎችን አለማድረጋቸው እስከዛሬ ድረስ የሚነሳ ነውና
ይሄ የገለጽከው አለ በጣም ትክክል ነው። ምክንያቱ ፕሬዚዳንት ኢሳያስ ከጠቅላይ ሚኒስትር አብይ ጋር ለመነጋገር የሚችለው የኤርትራን ሁኔታ በዚሁ ባለችበት ሁኔታ ገዝቶ ሲቆይ ብቻ ነው። ምክንያቱ አንዴ ድንበሩ ከተከፈተ አንዴ በኢትዮጵያና በኤርትራ ህዝቦች የንግድ ልውውጥና የንግድ ትብብር ከጀመረ ኢሳያስ ስልጣን ላይ ሊያቆየው የሚችል አንዳችም ምክንያት ሊኖር አይችልም። ይህ ደኔ አስተያየት በጣም ተገንዝቦታል። ምክንያቱ አንድ ሀገር በኢኮኖሚ መስክ እንዴት ሊያድግ እንደሚችል እውቀቱም ግንዛቤውም ያለው አይመስለኝም። ስለዚህ የኢሳያስ ፖሊሲ ምንድን ነው? ኤርትራን ጨቁኖ እስከያዘ ድረስ እንደ መሪው ሊቀርብ ይችላል። እንደ መሪ ሆኖ ወደ ኢትዮጵያ ሊሄድ ይችላል። ከአብይ ጋር እየተመካከረ በኢትዮጵያ ውስጥ እንግዲህ በሱ አስተያየት መረጋጋት እንዲፈጠር ፖለቲካ እየተጫወተ ነው።
መልካም። ፕሮፌሰር ሹመት በቀጥታ ወደ እርሶ ልምጣ። ቀደም ሲል ፕሮፌሰር ተከስተ ያነሳውትና አንድ ጥያቄ ላስታውስ። በህዋት በኩል በተደጋጋሚ የሚነሳው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ ጉዳይ ጣልቃ እየገቡ ነው የሚለው ጥያቄ መሰረት የለውም ወይ? በርግጥ ፕሮፌሰር ተከስተ ፕሬዚዳንት ኢሳያስ ቀድሞውንም ሁለቱ ሀገሮች ሁለቱ ህዝቦች አንድ ናቸው እስከሚል ድረስ አፋቶ መናገር ይችላል። በርግጥም ያን አቅጣጫ እየተከተሉ ነው ያሉት። ምን ይላሉ?
ጣልቃ ገባ በሚባልበት ጊዜ አንድ ሰው እንግዲህ የተወሰነ ኃይልና ጫና ኑሮት
ጥቅም ባለው ላይ የተወሰነ ተጽዕኖ ያሳደረ እንደሆነ ነው። ፕሬዚደንት ኢሳያስ ወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊ የሆነ ጫና ኢትዮጵያ ላይ ሊያሳርፉ የሚችሉበት አቅም ላይ ያሉ አይመስለኝም። በኢትዮጵያ ላይ አስተያየት አላቸው። በተለይ ህዝባዊ ወያኔ ሓርነት ትግራይ ይከተል የነበረውን የጎሳ ፖለቲካ አገሯን ያጠፋል የሚል በግልጽ ቀደም ብለው ጀምረው ሲያራምዱት የነበረ ሀሳብ ነው። አሁን ደግሞ የመጣውን የለውጥ ኃይል ደግፈው መቆማቸው እኔ እንደ ጣልቃ ገብነት አልቆጥረም። ለኤርትራ ይበጃል ብለው ይህንን ኃይል ደግፈዋል። በግልጽም ወጥተው ይሄ ለውጥ እንዲደናቀፍ አንፈልግም ብለዋል። እንግዲህ ፈለጉም አልፈለጉም ፕሬዚደንት ኢሳያስ ሁኔታ ሊመልሱ የሚችሉበት አቅም ላይ አይደለም ያሉ ግን እሳቸው በተቃራኒው እንደማይቆሙ ግልጽ አድርገዋል። እና የህዝባዊ ወያኔ ሓርነት ኢሳያስ ጠልቃ ገባ የሚለው አሁን ስልጣን ላይ ላለው መንግስት የሆነ የወታደራዊ ድጋፍ አድርገው ሊሆን ኖሮ ወይም እሳቸው ወደ ስልጣን እንዲወጣ ረድቶት ቢሆን ኖሮ ወይም ባላቸው የኢኮኖሚ የበላይነት የተወሰነ እርዳታ አድርገውለት በዚያ ምክንያት ቆመው ቢሆን ኖሮ ይሄ ጣልቃ ገብነት በተግባር አይቷል የተጨበጠመውልን ነበር። አሁን ከነሱ ፍራቻና ጥርጣሬ ውጭ ያን ጣልቃ ገብነት የምንመዝንበት የለም እና በዚህ በኩል እኔ የተገባ ክስ አይመስለኝም።
መልካም። ቀደም ሲል በሰጡት አስተያየት የሁለቱን አገራት ትብብር ተቋማዊ ወደ ማድረግ የሚሄድ ጥረት ላይ ሌሎች የሚኖራቸውን የተቃርኖ ሐሳብ ጠቅሰዋል። ያ የሁለቱ አገሮች ግንኙነት በተጨባጭ ተቋማዊ አለመሆኑ በእርግጥ የታየ ነገር የለምና መቼ ነው የሚሆነው? አንድ ሁለተኛ ከሁለቱ መሪዎች መልካም ቅርርብ ያለፈ እርሶ እንደገለጹት ሁለቱ መሪዎች ከዚህ ቀደም ያልነበረ በግልጽ የሚታይ የተለየ መቀራረብ እናስተውላለን። ከዛ ባሻገር ግን ስለሚያደርጉት ነገር በተጨባጭ የሚታወቅ የለምና እሱስ ምን ማለት ነው? እስኪ ሁለቱ ላይ ባጭሩ መልስ ይስጡ።
በሁለቱ መካከል ያለው ግንኙነት በተፈለገው ፍጥነት ወደ ተቋማዊ ለውጥ እንዳይሄድ ወደ ዘላቂነት እና በደንብ ግልጽ የሆነ እና ቀጣይነት ወዳለው ግንኙነት እንዳይሄድ እኔ የሚመስለኝ አሁን በመሀል ያለው የህወሓት ጥፋት ሆኖ መቆም ነው። ይሄ የህወሓት ከፍተኛ የሆነ ተግዳሮት ባለበት ሁኔታ ወደ ዝርዝር እና ግልጽ ወደሆነ ተቋማዊ ለውጥ ለመሸጋገር እጅግ በጣም አስቸጋሪ የሆነባቸው ይመስለኛል እና በዚያ መዘግየት ይሄ አስተዋጽኦ ሳያደርግ አይቀርም። ቅድም እንደተባለው እርግጥ ፕሬዚደንት ኢሳያስ ራሳቸው ዜጋዎቻቸው ከኢትዮጵያ ስለሚወስዱት ትምህርት በተወሰነ ደረጃ ስጋት ሳይኖራቸው የሚቀር አይመስለኝም። ግን ኢትዮጵያ ደግሞ አሁን ባለችበት ሁኔታ የምታጓጓ ብቻ ሳትሆን የምታስፈራራ ሀገር ሆናለች። በተለይ ፕሬዚደንት ኢሳያስ ለኤርትራም ያላቸው ራዕይ ኢትዮጵያንም ያስጠነቅቆ የነበረው የጎሳ ፖለቲካ ሀገር ያፈርሳል የሚል ጽኑ የሆነ እንትን አላቸው። ከልባቸውም ይሁን ላይላውንም ይሁን አሁን ኢትዮጵያ ውስጥ እየተካሄደ ያለው ሁኔታ ራሳቸው ሀገር ሰዎች ትምህርት የሚሰጥም ይመስለኛል እና ኢትዮጵያ በኢኮኖሚ በኩል ከኤርትራ በተወሰነ መንገድ ተሽላ መገኘቷ እርግጥ ዜጎቹን ሊስብ ይችላል እና ይህም ሁኔታ ሀገራቸው ሊሆንላቸው መመኘታቸው አይቀርም። በተወሰነ ደረጃ የሚታየው ነጻነት ሲሆን እንደዚሁ ሳይፈልጉት የሚጠሩ አይመስለኝም። ነገር ግን በዚያውም ደረጃ ያለውን ትርምስና ያለውን ስጋት ደግሞ የሚመጣው የኤርትራ ተወላጅ ያየዋል እና እኔ ይህንን እንደ ከፍተኛ ስጋት ይቆጥሩታል አለብን። ምክንያቱም ማስፈራሪያነቱን ያንን ጊዛን መልሶት እንዲለው መስለኝ።
ፕሮፌሰር ተከስተ ከተጨማሪ ጥያቄ ጋር ልርሶ ላቅርብ። በሁለቱ መሪዎች መካከል የሚታየው ግንኙነት ግልጽነት ይጎለዋል የሚለው በተደጋጋሚ ይነሳል። አንድ ጊዜ ጠቅላይ ሚኒስትር አብይ አስመራ ይታያሉ፣ ሌላ ጊዜ ፕሬዚዳንት ኢሳያስ አዲስ አበባ ወይም ኢትዮጵያ ውስጥ የተለያየ ፕሮጀክቶች ባሉባቸው ቦታዎች ይገኛሉ። ምን ስለማድረጋቸው ግን በግልጽ የሚነገር የለም። ያ ግልጽነት ለመኖሩን እንዴት ይመለከቱታል? የመጨረሻው ጥያቄ በሁለቱ መሪዎች ትከሻ ላይ ብቻ ያረፈ መልካም ግንኙነት ዘለቄታው ምን ያህል ነው? ሁለቱ መሪዎች በሌሉበት ምንስ ዋስትና አለው የሚል ጥያቄ አለ። የመጨረሻ እናደርገዋለን።
በመጨረሻው ጥያቄ ልጀምር። ይህ በኢትዮጵያና በኤርትራ ያለው ግንኙነት በሁለቱ መሪዎች ያለ ግንኙነት አይደለም። በኢትዮጵያና በኤርትራ ያለው ግንኙነት በዚሁ ባለፉት ሁለት ዓመታት እንዳየነው በጣም ጥልቅ የሆነ ግንኙነት ነው።
በህዝብ ደረጃ ነው የሚሉት?
አዎ በህዝብ ደረጃ ያለ ግንኙነት ነው። እኛ ልናየው ስላልቻን ወይም ስላልፈለግን ነው እንጂ በኤርትራ ህዝብና በኢትዮጵያ ህዝብ ያለው ግንኙነት ድንበሩ ሲከፈት አይተነዋል። በኢትዮጵያ ህዝብ አንጻር የኤርትራ ህዝብ ወንድሙ ነው። በኤርትራ ህዝብ አንጻር ደግሞ የኢትዮጵያ ህዝብ ወንድሙ እንደሆነ በደንብ ገብቶታል፣ በደንብ ተረድቷል። ይሄ ሁለት ሀገሮች ናቸው የሚል ፊክሽን የሚል አስተያየት እንግዲህ በኢንተርናሽናል ህግ መሰረት ይሰራል። ኤርትራ ራሱ የቻለ ሀገር ነው፣ ኢትዮጵያ ራሱ የቻለ ሀገር ነው። ግን ወደ ታች ስትወር በኢትዮጵያውያን እና በኤርትራውያን ያለው ግንኙነት የሁለት የተለያዩ ህዝቦች ግንኙነት አይደለም። እኔ በዚሁ መስክ ከፕሬዚደንት ኢሳያስ ጋር እስማማለሁ። አብዛኛው የኤርትራና ኢትዮጵያ አንድ ህዝብ ነው። በዚህ ላይ ብዙ ኢትዮጵያዊ የሚስማማበት ሆኖ ይሰማኛል። ይህ ሁለቱ ሀገሮች ያደረጉት ስምምነት ግልጽነት የለውም የሚባል እኔ ምንም ሊገባኝ አይችልም። እነዚህ መሪዎች ተገናኝተው ከሁለት ዓመት በፊት አምስት አንቀጽ ያለው ስምምነት ተፈራርመዋል። በዚህ ስምምነት የተገናኙ ሁለቱ ሀገሮች እንዴት ሊቀራረቡ እንደሚችሉ ሲመካከሩ እናያለን። የፕሬዚደንት ኢሳያስ ወደ ኢትዮጵያ መመላለስ የተመለከተ እንደሆነ ከዚህ በፊት እንደተገለጸው የኢትዮጵያ ጉዳይ ስለሚያገባው የኢትዮጵያ መንግስትም እንደሚያገባው ስለተቀበለ እየተመላለሰ ይገኛል። እዚህ ላይ አንድ ይሄ የትግራይ ሚና ወሳኝ ነው። አንዴ በአዲስ አበባ በጠቅላይ ሚኒስትር አብይ እና በህወሓት ችግር የተፈታ እንደሆነ ኤርትራና በኢትዮጵያ ያለውን መገናኘት በፍጥነት ያጠናክረዋል የሚል ግንዛቤ አለኝ።
መልካም ፕሮፌሰር ሹመት፣ የመጨረሻ እድል። ፕሮፌሰር ተከስተ፣ ሁለቱ መሪዎች መልካም ግንኙነት ብቻ የተገደበ አይደለም፣ የኢትዮጵያና የኤርትራ ግንኙነት ብለውታል። እሱን ጥያቄ ለእርስዎ የመጨረሻ ላድርግ። መሪዎቹ ባሉበትና በሌሉበት ግንኙነቱ ሲሻከርና ሲሻሻል አይተናልና ከዛ አንጻርስ ጠቅላይ ሚኒስትር አብይ ከመምጣታቸው በፊት የነበረውን ግንኙነት እናውቃለን። ዛሬ ግን አንድ መሪ ያን ሁኔታ ለመቀየር የሚችል በመምጣቱ ፕሬዚዳንት ኢሳያስም ሲቀበሏቸው ሁለቱ መሪዎችም አሁን በእናንተ ውይይት በሰፊው እንደተንጸባረቀው ያን ግንኙነት ሲያጠናክሩ አይተናል። እነሱ በሌሉበት ሌላ መሪ፣ ሌሎች መሪዎች በመጡበት ሁኔታ ያ ግንኙነት ጥያቄ ውስጥ ሊገባ አይችልም ወይ? ፕሮፌሰር ተከስተ እንደሚሉት የህዝቡ መፈላለግ፣ የህዝቡ መልካም ቁርኝት ወይም አንድ ህዝብ መሆን እንዳለም ቢሆን
ፕሬዚዳንት ኢሳያስንም ዶክተር አብይንም ቢሆን እንዲያው ዝም ብሎ እንዲሁ የተከሰተላቸው ወይም በቸርነታቸው ያመጡት ሀሳብ ሳይሆን በተጨባጭ በየሀገሮቻቸው የተፈጠረው ተግዳሮት በዚህ አይነት ጠብና መለያየት ሊቀጥል እንደማይችል ኢትዮጵያ በእውነቱ አድጋለሁ የምትልና አሁን የምታስበውን ዶክተር አብይ የሚያስቡትን አይነት ብልጽግና አመጣለሁ ካለች ወጥቀች ንቀላችን ኤርትራ ያስፈልጋታል። ኤርትራ ራሷ ኢትዮጵያን ካላገኘች ይሄ ማለት ከበሯ ጋር 15 ሚሊዮን ህዝብ ገበያ አታ አገር ትሆናለች ማለት ዘበት ነው። ይህንን ጉዳይ ቀደም ሲል የነበሩት ሰዎችም ሞክረውት ነበረ። አስታውሳለሁ አቶ ወልዳ ወልደ ማርያም በአንድ ወቅት የኢትዮጵያና የኤርትራ የወደፊት ሊወሰን ተብሎ ምክት በሚደረግበት ጊዜ ኢትዮጵያ ኤርትራን ካጣች በጣም ትጎዳለች፣ ኤርትራ ኢትዮጵያን ካጣች ትሞታለች ነበር ያሉት። ይህ ሁኔታ እንዘግ እንጂ በስልጣን የሚመጣውን ሀይል ሁሉ መጨረሻ ጫና ማሳደሩና ማስገደዱ አይቀርም። እርግጥ እንደዚህ ያሉ ዲሞክራሲ የሌለባቸው ሀገሮች በአብዛኛው የሚወስኑት ልሂቃን ናቸው። ከዚህ በፊት አቶ መለስ ዜናዊና ፕሬዚደንት ኢሳያስ አፈወርቅ እና ተለዋውጠን ነው እንጂ አንድ ልጅ ወስደን እየተባባሉ ይቀላለፉ ነበረ። በፈለጉ ዘመን ወንድማማቶች ሆኑ፣ በኋላ ደግሞ በመቶ ሺህ ህዝብን ህይወት የሚቀጥ ጦርነት ውስጥ ገቡ። ይሄ ማለት እንግዲህ በዚህ ያሉ ልሂቃን ሊያደርሱት የሚችሉት ጊዜያዊ ጥፋት እጅግ በጣም ከባድ ይሆናል። ግን ይህ ሁኔታው አስገዳጅነት አብይም ይሁን ሌላ መሪ ይምጣ መጨረሻ አማራጮቻቸውን እጅግ በጣም ያጠብቃቸዋል። ከዚህ ውጭ ሌላ አማራጭ ሊኖር አይችልም። ዘግያል እንጂ ይሄ ሁለቱንም ሀይሎች ማስገደዱ የማይቀር ነው ነው የምለው ነው።
መልካም ፕሮፌሰር ሹመት ሲሻኝ፣ ፕሮፌሰር ተከስተ ነጋሽ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እግዚአብሔር ይመስገን።
አሉላ ከበደንና እንግዶቹን እናመሰግናለን። አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ እሁድ በ3 ሰዓት በሌላ ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን። በሰላም ደሩ።